ሁላችንም በእግዚአብሔር ስም ሰላም እላችኋለሁ። ሰመር እንዴት ነው? ሰመር የግል ሰመር አለ፣ የፊንላንድ ሰመር አለ። እንደገና በጣም የሚገርም ደግሞ የኢትዮጵያ ሰመር አለ። የኢትዮጵያ ሰመር በጣም የሚገባችሁ እዚህ ስመጡ ነው አይደል? እንጂ ኢትዮጵያ ውስጥ እያለን ሰመር ምናምን ስሙ ምናምን እንጂ እንደዚህ በጣም ሲግኒፊካንት የሆነ ነገር እንትኖቹ ሲዝኖቹ እንደዚህ ሲለዩ ድረስ የምናውቀው እንደዚህ አይነት ቦታ ስንመጣ ነው። የግላችን ሰመር ሰመር ብዙ ጊዜ ብራይት የሆነ ነገር ከቴንሽን ከጨለማው ከክብድ ካለው ነገር ወጥተን እረፍት፣ ሰላም፣ ዘና ምንልበት ማለት ነው አይደል? የግላችን አለ፣ የፊንላንድ አለ፣ የኢትዮጵያ ደግሞ አለ። የኢትዮጵያ ሰመር በጣም የሚገርም ከሀምሳ ዓመት ክረምት ወደ ልዩ ሰመር ኢትዮጵያ እየገባች ነው። ክብር ለእግዚአብሔር። እንዲህ አይታያችሁ ከሀምሳ ዓመት ሀምሳ ዓመት በጋ ነበር የምትሉ ካላችሁ ምናልባት በዛ አይነት ኑሮ ውስጥ ልትኖሩ ትችሉ ይሆናል። ኢትዮጵያውያን ግን ሀምሳ ዓመት ውስጥ ታሪክም እንደሚናገረው አሁንም እየተባለ እንዳለው እግዚአብሔር ወደዚህ አምጥቶናል ብለን እኛ ክርስቲያኖች እንደምናምነው ኢትዮጵያ በሚያስገርም ሁኔታ ከዛ ዋይልደርነስ ከዛ ክረምት ወደሚደነቅ በጋ እየመጣች ነው። ክብር ለእግዚአብሔር። አንድ የጨብጭቡ ለእግዚአብሔር። የማይታጠፍ እንዲሆን ደግሞ እንጸልያለን። የማይታጠፍ እግዚአብሔር ያመጣው ብዙ ነገር እንዳይበላሽብን አይደል? እልል ብለን የሆነ ቦታ ደግሞ ዋይ ብዙ ጊዜ አይተናል። የሆነ ነገር ዘምረን ጨፍረን ምናምን ምናምን የሚልና የሆነ ነገር ውስጥ ተመልሶ ይገባል። ፖለቲካ እያወራዎች አለ ላይፍ ስለሆነ እውነት ስለሆነ ነው። ኢትዮጵያ በጣም ስንዘምርላት ስንዘፍንላት 3000 ዘመን ታሪክ ምናምን ጥንት ምናምን እያለን ስንላት ግን ያለንበት ላይፋችን የብዙዎቻችን መሰረዳችን ምክንያቱ ሷረ መማር ከዛ በኋላ ተመርድሶ ምናምን የሚባለውን ነገር ብዙ የሚይዙብን ነገሮች እኮ የሀገራችን ያለችበት ሁኔታ በጣም አሳሳቢና ድክም ያለ ስለሆነ ነው። እግዚአብሔር ያን ዘመን ለውጦ አሁን እያየን ላለ ነው። ቅድም ሲናገር ወንድማችን እውነቱ ነው። ደስ አይልም? ፍቅር በጣም በሚገርም ሁኔታ በአጭር ጊዜ ውስጥ እንደዚህ አይነት ለውጥ እግዚአብሔር ይመስገን። እግዚአብሔር ምድረ በዳን ያሻግራል። እዛ ስለሆነ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ምድረ በዳን ያሻግራል። ርዕሳችን ስንጸልይበት የነበረውን ጾም ጸሎት ይዘን ካስታወሳችሁት ይሄን ተራራ መዞር ይብቃችሁ አለ እግዚአብሔር። ተራራው የት ስላለ ነው? ምድረ በዳ ስላለ ነው አይደለም? የነበሩበት ቦታ ላይ እግዚአብሔር የእስራኤልን ሕዝብ ያወጣው ከናን ሊያስገባ እንጂ ምድረ በዳ ላይ እንዲዝናኑ አይደለም ማለት ወይ ምድረ በዳ ላይ ድዌል እንዲያደርጉ አይደለም። የእግዚአብሔር ዓላማ ከግብፅ ያወጣቸው በጣም ልናስተውል የሚገባው እግዚአብሔር ዓላማው ከግብፅ ማውጣት አይደለም። እሱ የመጀመሪያ ስቴፕ ነው። ከነአን ለመግባት የመጀመሪያው ስቴፕ ከግብፅ መውጣት አለ። በእሱ ላይ ብቻ አይደለም ልንደሰት የሚገባው መዳናችን ብለን ስናስብ ኢየሱስ ክርስቶስ ይላል የእግዚአብሔር ቃል በሮሜ ላይ ሲናገር በሞቱ ከእግዚአብሔር ጋር ታረቀን ይላል። ፈርስት ስቴፕ በደሙ ከእግዚአብሔር ጋር ኢየሱስ ክርስቶስ አስታረቀን። ሞቱ የክርስቶስ ኢየሱስ ሞት የሚያደርገው ምንድን ነው? ከእግዚአብሔር ጋር ጠላትነትን ይሽራል፣ ወይም ቁጣው የእግዚአብሔርን ቁጣ ያበርዳል። ስርየት የምንለው ማለት ነው። የእግዚአብሔር ቃል ስርየት ብሎ የሚለው የደሙን ቁጣ የደሙ ኃይል የክርስቶስ ኢየሱስ ደም ኃይል ይዘጋዋል። የቁጣ ልጆች የሚለው ለኛ አይሰራም፣ ምክንያቱም የፈሰሰው ደም የእግዚአብሔርን ቁጣ የመከለል ኃይል ስላለው ማለት ነው። የእግዚአብሔር ቁጣ በጣም አስፈሪና እውነት ነው። እግዚአብሔር የሚባላ እሳት ነው፣ እውነት ነው። ይፈርዳል፣ እውነት ነው። እሱ የሚፈርደው በጽድቅ ስለሆነ ነው ደስ የሚለው። በጽድቅ ነው፣ ተሳስቶ አይፈርድም። እግዚአብሔር የሚፈርደው በጽድቅ ነው። ቁጣው ትክክል ነው። እግዚአብሔር የሚቆጣ አምላክ ነው። ከቁጣው ዳን ሲል እውነት ነው። የዳነው ደግሞ በክርስቶስ ኢየሱስ ደም ስሜትን አገኘን ይላል። ታረቀን ይላል። ከታረቀን በኋላ ግን ደምኞን አለ። ከዳንን በኋላ ከሞት መሻገር አንድ ነገር የእግዚአብሔር ፔናልቲ ከእግዚአብሔር ቁጣ ከእግዚአብሔር ፍርድ መዳን አንድ ነገር ነው። እዛ ጋር ብቻ አይደለም በቃ በህይወቱ ደግሞ እንድናለን ይላል። ሮሜ ምዕራፍ 5:11 ላይ ስለዚህ በቁጣው ከቁጣው በሞቱ ከእግዚአብሔር ጋር ከታረቀ በህይወቱ ደግሞ እንድናለን። የመዳን ደግሞ ላይፍ አለ፣ የጽድቅ ላይፍ አለ። ደግሞ ህያው ሆነን የምንኖርበት የእግዚአብሔር መንግስት ህይወት የሚባለው በዚሁ ምድር ላይ ማለት ነው። ያኛውን አይደለም። ከነአን ብዙ ጊዜ ስናስባት ከጥንት ጀምሮ የምናስበው የሚነገረን ነገር ምንድን ነው? ከነአን እዛኛው ጋር ምናልባትም ብዙ ጊዜ አፍሪካኖች የቅኝ ግዛትን ሲያነሱት ብዙ ጊዜ እኛን እዛ ሰማይ ትደርሳላችሁ እያሉ ምድራችንን ሙሉ በሙሉ ዘረረፉን ይላሉ። የድሮ ትምህርት አስተምሮ ሲድን ሰው ወደዛኛው ሰማይ በቃ ከዳነ በኋላ ሰው የመንግስተ ሰማያት ትኬት አግኝቷል። ወዴት ነው የሚገባው? ወደዛኛው የሚባል ነገር። እዚህ ምድር ላይ ያለ የመንግስቱ ህይወት የክርስቶስ ኢየሱስ ህይወት በክርስቶስ ኢየሱስ የሆነልን አስደናቂ የሆነ ከግምትም የሚያልፍ ከመታሰብም የሚያልፍ ከፍልስፍናም የዘለለ ነገር ግን ሕያው የሆነ እውነት የሆነ የክርስቶስ ኢየሱስ ህይወት ላይ በምድር ላይ አለ። በጣም አስደናቂና አስገራሚ የሆነ ህይወት በዚህ ምድር ላይ አለ። እሱ ነው ከነአን። እሱ እዚህ ጀምራል። ገና ስንድን የሚጀምር ህይወት ነው እሱ። እሱም ህይወት እዚህ መለማመድ እንጀምራለን። በክርስቶስ ኢየሱስ ቪክትሪየስ የሆነ የድል ህይወት እዚህ ምድር ላይ በጠላት አናት ላይ ቆመን እየዘመርን የምንኖርበት ህይወት የት ነው የሚጀምረው? እዚህ ነው የሚጀምረው እንጂ ገና እዛ ጋር አንጠብቅም። እሱ የሚቀጥለው ነው፣ ፐርፌክሽን ነው። ወደዛ ስንገባ ሁሉ ነገር በሙሉ ሪያላይዝ ይሆናል የተባለው ነገር ሁሉ። አሁን ምን እንደሆነ አናውቅም፣ እርግጥ የእግዚአብሔር ልጆች ነን። በኋላ ግን ሲገለጥ ራሱ እናየዋለን፣ እኛም እንደዛው እንሆናለን ይላል። ያ የመጨረሻው እግዚአብሔር የእግዚአብሔር ልጅ ከቅዱሳኑ ጋር ሲመጣ ሊወስደን ሲመጣ ወደዛ የምንገባበት የዚህ የሚቀጥለው የህይወት ምዕራፍ ነው። ግን ከዚህ ይጀምራል፣ እዚህ ላይ ይጀምራል። ስለዚህ ከምድረ በዳ የምንወጣበት ዘመን ይሁንልን። ምድረ በዳ ላይ ግን አይደለም ይሄ ላይፍ ያለው። እግዚአብሔር ምድረ በዳ ለሰዎች ያመጣል። ታላላቅ ሰዎች በእግዚአብሔር ላይ ስትመለከቷቸው ምድረ በዳ መጥቶባቸዋል። ትልቅ ነገር ካደረጉ በኋላ ኤልያስን ብትመለከቱ ያን ሁሉ ነቢያት አሳርዶ ትልቅ ነገር ካደረገ በኋላ የገባበትን ምድረ በዳ በቃ ውሰደኝ አልቻልኩም። ከደረሰበት ኃይለኛ የሆነ የኤልዛቤል ዛቻ የተነሳ በጣም ዲፕረስድ ሆኖ ምድረ በዳ ውስጥ ገብቶ የሚለውን ነገር እንሰማለን። ምንድን ነው የሚለው? ውሰደኝ፣ እኔ ብቻ ነኝ ወይ ለአንተ አገልጋይ? ነገሩ ሲከብድ አንዳንድ ጊዜ ብቻችንን እንትን የተሸከምን ይመስለናል። የእግዚአብሔርን ነገር የእግዚአብሔርን አገልግሎት እኔ ብቻ ነኝ ያስብላል። ሙሴም ብሏል አንድ ጊዜ ምንድን ያለ፣ እኔ ወልጄዋለሁ ወይ ይሄንን ህዝብ? የእስራኤል ህዝብ ደግሞ በምድር ላይ እግዚአብሔር ራሱ ምርር ያለባቸው በዛን ዘመን ማለት ነው። የእግዚአብሔር ነገር እየተገለጠላቸው ወዲያውኑ ቀይር እያደረጉ እግዚአብሔርን የሚፈታተኑ እግዚአብሔር ልባቸው በጣም አስቸጋሪ ነበረ። ለሙሴም አስቡት፣ ወልጃለሁ እንዲህ አይነት ችግር እስኪመጣባቸው ሰዎች የገቡበት ምድረ በዳ ነው። እግዚአብሔር እስራኤላውያኑን እንደዛ አስገብቷል ምድረ በዳ። ነገር ግን ምድረ በዳ ውስጥ ሁሉ ጊዜ ዘላለም በዛው በምድረ በዳ ጭልጥ ብለን እንድንሄድ ግን እግዚአብሔር ሐሳብና ፈቃድ አይደለም። በምድረ በዳ ደግሞ እንሞት ዘንድ ደግሞ ይልቁንም የእግዚአብሔር ሐሳብ አይደለም። አንድ ቃል አነብና ጸልያለን። የርሴ የመጽሐፍ ቅዱስ ርሴ ኢያሱ ምዕራፍ 1 ኢያሱ ምዕራፍ 1 ቁጥር 1 ጀምሮ ያለውን አነባለሁ። የእግዚአብሔር ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተና ይህ ህዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት ዮርዳኖስ ወንዝን ተሻገሩ። ቁጥር 9 ላይ ይመጣና በምትሄድበት ሁሉ እግዚአብሔር አምላክህ ከአንተ ጋር ነውና አይዞህ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብያላዘዝኩም ነው ይላል። ሌላ ደግሞ ዘጸአት ምዕራፍ 3 ላይ እግዚአብሔር ሙሴን የተገናኘበት ቦታ ነውና ዘጸአት ምዕራፍ 3 ቁጥር 1 ላይ አንድ ቀን ሙሴ የምድያም ካህን የሆነውን የአማቱን የዮቶር በጎች ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳው ዳርቻ አምርቶ የእግዚአብሔር ተራራ ተብሎ ወደሚጠራው ወደ ኮሬብ ቀረበ። ያኛው ትርጉሙ ምንድን ነው የሚለው? ወደ ምድረ በዳ ዳርቻ ምንድን ነው የሚለው? ነዳ፣ ወደ ምድረ በዳ ዳርቻ በጎቹ ነዳ፣ ምድረ በዳ ዳርቻ። እዚህ ጋር ሙሴ ነው የምንመለከተው፣ እዛኛ ጋር ደግሞ እስራኤላዊች። በአጠቃላይ አንድ ላይ እስራኤላውያንን በምድረ በዳ የነበሩትን ወደ ከነአን የሚሻገሩበት ታይምና ጊዜ ሲደርስ፣ እዚህ ጋር ደግሞ ሙሴ ወደ ምድረ በዳ ዳርቻ ነዳ ይላል፣ ጸልያ። ሃሌሉያ። እግዚአብሔር አምላካችን አባታችን ሆይ እነሆ በፊትህ አለን። እግዚአብሔር ሆይ እያንዳንዳችንን ልብ፣ እያንዳንዳችንን አእምሮ፣ እያንዳንዳችንን መሻት ፍላጎት የምታውቅ መንፈስ ቅዱስ፣ የሚያስፈልገንን የምታውቅ፣ የሚገባንን የምታውቅ፣ የሚያስፈልገንን ልትሰጠን የታመንክና ሁልጊዜም ከኛ ጋር የሆንክ እግዚአብሔር አሁን በዚህ ሰዓት ለእያንዳንዳችን ጌታ እግዚአብሔር የዘላለም አምላክ ሆይ የሚያስፈልገንን ነገር በኢየሱስ ክርስቶስም ዘልቆ እስኪሰማን ድረስ ገብቶም ጌታ እግዚአብሔር የዘላለም አምላክ ሆይ መጣል ያለበትን ነገር እንዲጥል፣ መበርታት ያለበትን ነገር እንዲያበረታ፣ መስማት ያለበትን ነገር እንዲያጸና፣ መከፈት ያለበትን ነገር እንዲከፍት፣ መዘጋት ያለበትን ነገር እንዲዘጋ በኢየሱስ ክርስቶስም ምድረ በዳን የሚያናውጠው የአንተ ቃል በዚህ ሰዓት እንዲመጣ ጸልያለሁ። በኢየሱስ ክርስቶስም የእግዚአብሔር ቃል ምድረ በዳን ያናውጣል ተብሎ እንደተጻፈ ምድረ በዳችን እንዲናወጥ ጌታ እግዚአብሔር የዘላለም አምላክ ሆይ በምድረ በዳ ውስጥ ልምላሜን ማምጣት የምትችል ጌታ እግዚአብሔር በኢየሱስ ክርስቶስም እነዛ ማዕት ሕዝቦች በምድረ በዳ ሳሉ ኢየሱስ ክርስቶስ አየና ተመለከተና አዘነላቸው፣ አፉንም ከፍቶ አስተማራቸው ተብሎ እንደተጻፈ በዛም በምድረ በዳ ላይ በልምላሜ ሳር ላይ ተቀመጡ እንደሚል በኢየሱስ ክርስቶስም ጌታ እግዚአብሔር የዘላለም አምላክ ሆይ እያንዳንዳችን ወደ ለመለመ ስፍራ የምንገባበት ዘመንና ጊዜ እንዲሆን ጸልያለሁ። በኢየሱስ ክርስቶስም በማንኛውም የህይወታችን አቅጣጫ በአስተሳሰብ በአመለካከት ቢሆን በእውቀት ቢሆን በጥበብ በማስተዋል ቢሆን ጌታ እግዚአብሔር የዘላለም አምላክ ሆይ በመንፈሳዊ ምኞት ቢሆን በኢየሱስ ክርስቶስም ወደ መንፈሳዊ ልምላሜ እንድንመጣ በኢየሱስም ጸልያለሁ። እያንዳንዷ በዚህ ቤት ያለች ነፍስ ሳትነካ በኢየሱስም እንዳትወጣ ጸልያለሁ። መንፈስ ቅዱስ ሆይ በኢየሱስ ክርስቶስም በጉልበትህ እያንዳንዳችንን አግኘን። በጌታ በኢየሱስ። ሁለት ነገሮችን ነው እዚህ ጋር ማምናየው። አንደኛ ሙሴ በግል ከምድረ በዳ የሚወጣበት ታይም ላይ ታስታውሳላችሁ። ሙሴ በጣም የተማረ በሙሴ በግብፃውያን ጥበብ የተማረ እንደገናም ደግሞ በመንፈሳዊ ነገር እናቱ ያስተማረችው አጋጣሚውን ተጠቅማ ማለት ነው። በተጠቀመችው ጥበብ እግዚአብሔር ተጠቅሞ አጋጣሚውን ተጠቅማ ሙሴን አስደናቂ የሆነ መንፈሳዊ ትምህርትን መንፈሳዊ ልምምድን አስተምረዋለች። እንደገናም ደግሞ በዛ በፈርዖን ቤት እያለ ደግሞ የምድራዊውን ነገር ተምሯል። የሐዋርያ ሥራ ላይ እንደሚነግረን እስጢፋኖስ። ነገር ግን እግዚአብሔር ጊዜው ስለሆነ ስለፈለገ ወደ ምድረ በዳ ይወስደዋል ሙሴ። ወደ ምድረ በዳ ብዙ ነገሮችን ያውቃል፣ ብዙ ነገሮችን እንትን ብሏል። ከዛ በኋላ በተማረውና ባወቀው ነገር በራሱ ሐሳብና በራሱ ስታይል እግዚአብሔርን ሊያገለግል እንደፈለገ የእግዚአብሔር ቃል ይናገራል። ምክንያቱም አንዳንድ ግብፃዊ እየገደለ ምናልባትም ግብፅን የማውረስ ስራ በሱ አመለካከት እስራኤላውያን በባርነት እንዳሉ ገብቶታ እግዚአብሔር እስራኤላውያንን ለባርነት እንዳልጠራቸው በአብርሃም በይስሐቅ በያዕቆብ እንደተናገረ ገብቶታል። ግን እንዴት የሚለው ነገር አልተገለጠለትም። ከዚህ የተነሳ የራሱ ስትራቴጂ ሲጀምር እንመለከተዋል። ምን ማድረግ ነው? እየሄደ አንዳንዱን እየገደለ ኦር ሰምቲንግ አይነት በዛኛው ፎርም ነፃ አውጭ ሆኖ ለመገለጥ እግዚአብሔር ልክ ነው፣ ልብህ ጥሩ ነው፣ ሁሉ ነገር ገብቶታል፣ ግን መንገዱ ይህ አይደለም እና መንገድን ማስተምርህ ቦታ አለ ብሎ ወደ ምድረ በዳ ሲወስደው እንመለከታለን። በዛ ምድረ በዳ ላይ 40 ዓመት በጣም በግ እየነዳ ሊትራሊ እዚህ ጋር የሚቀመጠው በግ እየነዳ እዛ ምድረ በዳ ላይ ይመላለሳል። መጨረሻ ላይ ግን እግዚአብሔር ጊዜው ሲደርስ ወደ ምድረ በዳ ዳርቻ እንዲሄድ ልቡን ሲያነሳሳው እንመለከታለን። ወደ ምድረ በዳ ዳርቻ እግዚአብሔር ወደሚገለጥበት፣ እግዚአብሔር ወዳለበት፣ የእግዚአብሔር ክብር ወዳለበት፣ እግዚአብሔር በሙላቱ ወደሚገለጥበት ስፍራ ላይ ሙሴ ምድረ በዳውን ጨርሶ ሲመጣ እንመለከተዋለን። ሙሴን በዚህ በኩል እንመለከታለን። ሌላው ደግሞ አሁን ኢያሱን የምንመለከተው ህዝቡን እንዳለ ሙሉ ህዝቡን ሙሉ ምን ብሎ ይናገራል? ባሪያዬ ሙሴ ሞቷል። አሁን አስቸጋሪ ነገር ነው። ሙሴ ለእስራኤላውያን በጣም ትልቅ የእግዚአብሔር ቃልም እንደሚናገረው ሙሴ ማለት ከተነሱ ነቢያቶች ከሱ በፊትም ከሱ በኋላ ማንም የለም አልነበረም ብሎ ይናገራል። እሱ ሲሞት እስራኤላውያን በዛ ሰዓት ምን እንደሚወጣቸው ተመልከቱ። ምድረ በዳ ላይ ሆነ ሙሴ ሲወጣ ሲሞትባቸው መሪያቸው ሲሞት የሚሆነው ኢያሱን ጨምሮ ማለት ነው። ምንም እንኳን ልምምድ ቢኖረው በእግዚአብሔር ጋር እየሄደ በማደሪያው ድንኳን ጋር እየሄደ ብዙ ልምምድ ቢኖረውም ኢያሱ ሙሴ ሲሞት ግን ነገር ሁሉ ያበቃ ነው ይመስል ኤቭሪቲንግ ያከተመ። ከዛ በኋላ የእስራኤል ታሪክ እዛው ምድረ በዳ ላይ ተቀብሮ እንደሚሞት ለዚህ ነው ያወጣህን እያሉ ስሉ የነበሩት በግብፅ መቀበሪያ ስላጣነ ወይ እዚህ ሜዳ ላይ እያሉ ሲናገሩ የነበሩት ነገር ምናልባትም የሚፈጸመው ትክክለኛው ቦታ የሚመስላቸው መቼ ነበረ? ሙሴ የሞተ ጊዜ ነው። ሙሴ የሞተ ጊዜ የዚህ አይነት ስሜት ውስጥ ባሉበት ሰዓት ነው እግዚአብሔር ተገልጦ ያን ነገር የሚነግራቸው። ምድረ በዳ ስ መጀመሪያ ምንድን ነው ምድረ በዳ? ብዙ ጊዜ የእግዚአብሔር ቃል በሚገርም ሁኔታ በመጽሐፍ ቅዱሳችን ውስጥ 300 ጊዜ በላይ ምድረ በዳ የሚል ቃል ተጽፏል። ምድረ በዳ ከ300 በላይ እንደዚህ አይነት ነገሮች በጣም ሲደጋገሙ፣ ያው እንደሚባለው አንድ መጽሐፍ ላይ የሆነው ቃል በጣም ከተደጋገመ ያ ቃል በጣም ለዛ መጽሐፍ ለዛ ስነ ጽሁፍ ወይም ለዛ አርቲክል በጣም አስፈላጊ የሆነ ነገር ነው ማለት ነው። ክብደት አለው ማለት ነው። መጽሐፍ ቅዱሳችን 300 ጊዜ በብሉይ ኪዳን በአዲስ ኪዳን ላይ ምድረ በዳ ይላል ይጠቅስ። ምንድን ነው ምድረ በዳ? ምድረ በዳ በመጀመሪያ የኮንፊውዥን ቦታ ወይም ደግሞ አቅጣጫ የሌለበት በምድረ በዳ ኢዮብን ናውጣና እናምሮ ኢዮብ ምዕራፍ 12:24 ላይ የዓለም መሪዎቻችንን ማስተዋል ይነሳል፣ መንገድ በሌለበት በረሃ ያቅበዘብዛቸዋል። መንገድ በሌለበት በረሃ ወይም ምድረ በዳ። ምድረ በዳ ማለት ምን ማለት ነው? መንገድ የሌለበት ማለት ነው። ምድረ በዳ ውስጥ ገባችሁ ማለት ጎግላላት ምንም ምንም ነገር የማይታይበት ማለት ነው። በቃ ልክ እዛ ስትገቡ አቅጣጫን ሙሉ በሙሉ ዜሮ ነው። ያጣጫ ምንም ወርዝ ምናምን የምትሉት ነገር የለም። በቃ የምድረ በዳ መገለጫው ምንድነው? አቅጣጫ የሌለው ማለት ነው። የሆነ ትንሽ ልጅ አንድ ስዕል አለ። ትልቅ ጫማ ላይ አይታችሁት ከሆነ ትልቅ ጫማ ውስጥ እግሯን አድርጋ እንዲህ ብላ ጫማውን ያች የእናቷ ጫማ አይነት ነገር ነውና ገጻ ልጅ እና እንትኑ ላይ ያስገብታል። አይ አም ኦን ማይ ዌይ ይላል። but I don't know where I am going. የምን ስበውበት አለ እንትን አለ ጻንጭ እንትን ውስጥ ነው ያለችው። ይሄርኩና ግን የት እንደምሄድ አላውቅም። ትክክል ነች ጻንጭ አቅጣጫ ልታቃችል። ምድረ በዳ ሁለት ነገር፣ አንደኛ ዴስቲኒ አለማወቅ፣ መጨረሻው አለማወቅ። ሁለተኛ ያንን ዴስቲኒ የምንሄድበትን ዴስቲኒ ብናውቅ እንኳን ቤት በኩል እንደምንሄድ አለማወቅ ትክክለኛ መገለጫው ነው። ምድረ በዳ ማለት ምድረ በዳ ማለት እዛ ውስጥ እግዚአብሔር የሚያስገባል። በቃ እግዚአብሔር ሆይ እግዚአብሔር ካስገባል ማለት ነው። እግዚአብሔር ሆይ የት ጋ ነው በየትኛው መንገድ ልሂድ? ወደ ምንስ ነው እኔ ላይ ያለ አላማ ምንድን ነው? እንደገናስ ደግሞ ነው መሄደው ብለን የዚያን ጥማት በውስጣችን እንዲገባ ምድረበዳ ውስጥ እግዚአብሔር የሚያስገባል እንጂ ከግብፅ እንዳላምቶ ከነአን ቢያስገባል ልክ የሙሴ አይነት ነገር ነው የምንጀምረው። ትክክለኛ ያልሆነ ከእግዚአብሔር ያልሆነ መጨረሻው ትክክለኛ ያልሆነ ማለት ነው። መንገድ ነው ብለን የምንከተለው መጨረሻችን ትክክለኛ ያልሆነ አካሄድ ልንጠቀም ስለምንችል እግዚአብሔር ምድረበዳ ውስጥ ያስገባል። ምድረበዳ ውስጥ የሚያስገባል ራሳችን እንደማንችል አቅጣጫ እንደሌለን ኢቭን አይን እንደሌለን አይን ስላለ ብቻ አይታይም ወደሚለው ወደ ትክክለኛው መረዳት እንድንገባ አይንን የፈጠረው እግዚአብሔር በትክክል እንደሚያሳይ እሱንም እንድንታመን እሱንም እንድንፈልግ የሚያደርግበት ትክክለኛና ሁነኛ ቦታ ምድረ በዳ። ስለዚህ ነው ብዙ የእግዚአብሔር ሰዎች የግድ በምድረ በዳ ማለፋቸው የግድ ነው ወይም እንዳሁኑ ትምህርት ካልሆነ በስተቀር ምድረ በዳ ምናምን የለም የሚል አስተምሮቶች አንዳንድ አስተምሮቶች አሉ። በሰው ህይወት ላይ በቃ በክርስቶስ ኢየሱስ ከዳን ኤቭሪቲንግ ሁሉ ነገር ምንድን ነው ገና እንትን እንዳለ ሰው ፕሮስፔሪቲ ነው ምናምን ነው ምናምን ነው ምናምን ነው ኢቭን የላይፍ እንትን ያልገባቸው ሰዎች ናቸው። እንደዚህ ነው ጻልጅ ተወልዶ በአንድ ጊዜ ጠቅላይ ሚኒስትር ያወቅማል። የሚያልፍባቸው ብዙ ቀበቶች ምናምኖች አሉ። ወደዛ ለመሄድ እቺ ትንሹ አይምሮ ምን ማድረግ አለባት? ማደግ፣ እውቀት መሞላት አለባት። ትንሹ ጡንቻው ምን መሆን አለባት? መደርጀት አለባት። ትንሽ ዳገት እየወጣ እየተለማመደ ነው። ላይፍ እንደዛ ነው። መንፈሳዊ ህይወት እንጂ በአንድ ጊዜ ዘው ተብሎ የሆነ እንትን ውስጥ እንዲህ ገነት ውስጥ ምናምን የሆነ ጥልቅ ውስጥ በአንድ ጊዜ ገብቶ ዋና ምናምን የለው ፕሮሰስ ነው። በአንድ ጊዜ ግሎሪፊኬሽን የለም። በአንድ ጊዜ እንደዚህ አይነት ክብረት እንደዚህ የለም። እውነተኛ ከሆነ ስቴፖች አሉት። ስቴፖች አሉት። የኛ ችግር ግን እሷን ስቴፕ የመፈለግ እዛ ስቴፕ ውስጥ ለመግባት አንዴ መፈለግ እዛ ውስጥ የመግባት ከእግዚአብሔር ጋር የመተባበር ችግራችን ግን 40 አመት እንትን ጋር ግን ያዞረናል። እሱ የራሳችን ችግር እንጂ የእግዚአብሔር የበረሃ ላይ እኛን የማክረም ጥማት አይደለም። ገብቷችኋል ማለት በረሃ ወይ ምድረ በዳ ሰዎች የሚያልፉበት እውነት ነው። የላይፍ ፕሪንሲፕል ነው። ማንም ሰው ተወልዶ በአንድ ጊዜ በእውቀት አይሞላም። ተወልዶ በአንድ ጊዜ በኃይለኛ ጡንቻ አይሞላም። ተወልዶ በአንድ ጊዜ የሆነ በረራ ውስጥ አይገባም። እናንተና ሁላ የሚያስፈልጉት እነ ንስር፣ ስለ ንስር ታሪክ ብዙ ጊዜ ስለሰማችሁ አልደግሞ፣ ንስር ሁላ ልጆቿ እንደተለማመደው ምንድን ነው አሉት ደረጃዎች። እነዚህ ሁሉ መጽሐፍ ቅዱስ የሚገልጥልን ትሩዞች ፓራላል ናቸው። ትሩዝ ፓራላል ነው። እዚህ ምድር ላይ የሚሆኑት ነገሮች ሁሉ የመንፈሳዊ ነገር መገለጫዎች ናቸው። እዚህ ላይ የሚሆኑት ነገሮች እንስሳ ስትመለከቱ የሆነ ምናምን ምናምን የሚጠጠቀሳቸው አንበሳ ይላል፣ ነብር ይላል ምናምን። መንፈሳዊ ዓለም ላይ እንደዚህ አይነት ነገር አለ። የዛ ነጸብራቆች ናቸው እነዚህ። እዚህ ላይ እውነት እንደሆነ ሁሉ እዛኛውም ላይ እውነት የሆነ እንደዚህ አይነት አሰራር አለ፣ እንደዚህ አይነት ሂደት አለ። እውነት ነው። የዛ እውነት ነጸብራቅ ነው። እዚህ ላይ ያለው ጋዶ ዓለም ላይ የምናስሰው የምንጨምጠው እውነት የሆነው ነገር ከዛኛው ይልቅ እውነት አለ። ይሄ ስለምንዳንስሰው እውነት ነው። ግን ጥላ ነው ይሉታል ሰዎች። ጥላ ከእውነታው ይልቅ የትኛው ነው ሪል የሚሆነው? ከጥላው ይልቅ አካሉ ነው። ከጥላው ይልቅ አካሉ ነው። ስለዚህ ይሄ ፊዚካል ዓለም ላይ የሚሆነው ነገር ሁሉ የመንፈሳዊ ነገር ነጸብራቅ ነው ካልን ወይም ጥላ ነው ካልን እውነተኛው ሪል የሆነው ነገር መንፈሳዊ ነው። ዋናው መንፈሳዊ እውነት ነው። ስለዚህ ነው ክርስቶስ ኢየሱስ አካሉ ነው፣ ሌሎቹ ነገሮች ነጸብራቅ ናቸው። ስለዚህ በእውነትና በመንፈስ እናመልካለን። ድሮ ያመልኩ ነበር፣ አምልኮ ነው። ግን ምንድን ነው የሚባለው? ጥላ፣ የነገር ጥላ ነው። አምልኮ ይካሄዳል፣ እግዚአብሔርም ይቀበለዋል። እውነተኛውን አምልኮ እግዚአብሔር የሚያውቀው ግን በክርስቶስ ኢየሱስ በመንፈስ የሆነውን አምልኮ እሱ ስፒር መንፈሳዊ ስለሆነ ከዚህኛው ይልቅ እውነት ስለሆነ ያኛው እውነተኛ የሆነው የመንፈሳዊው ላይፍ ንጸብራል። ልክ እንደዛው መንፈሳዊ ህይወት ላይም ምድረ በዳ አለ። እግዚአብሔር ሰዎችን ወደዛ በግለሰብም እንደገና ደግሞ አንድ ላይም የሚያስገባበት ምድረ በዳ ነው። እሱ ምድረ በዳ ግን ሁል ጊዜ ዱዌል እንድናይ እግዚአብሔር አይፈልግም። ምድረ በዳ መኖሪያ ደግሞ አይደለም። ሁለተኛው አንደኛው ምንድን ነው? ኮንፊውዥን፣ የግራ መጋባት፣ ያለማወቅ። አሁን የጠቀስኩላችሁ ማለት ነው ያለማወቅ ቦታ፣ የአቅጣጫ ምንስትበት ቦታ ነው ብለናል። ሌላ መኖሪያ አይደለም፣ ማረፊያ እንጂ መኖሪያ። ለዚህ ነው ምድር ራሷ ድንኳን፣ ድንኳናችን እግዚአብሔር በድንኳን መገናኛውን ድንኳን ለምንድን ነው የሰራው? ምድረ በዳ ለምንድን ነው ድንኳኑ የሰራው? ተንቀሳቃሽ ስለሆኑ ሞባይል ስለሆኑ፣ ምክንያቱም እንዲኖሩ እዛ ጋር አልተፈቀደም። እሱ ቦታ ላይ እንዲኖሩ ስላልተፈቀደ ቤተ መቅደሱ መቼ ነው የሰራው? በትክክል ተደላድሎ ኤቭሪቲንግ ካደላደለ በኋላ ኢቭን ዳዊት እንኳን እንዲሰራለት አልፈለገም። ምክንያቱም ጦርነት እዛና እዛ ስለነበረ እሱ መጀመሪያ ዳዊት ጦርነቱን ጨርሶ ሰላም የሚባለውን ነገር ካሰፈነ በኋላ ህግ በስነስርዓት ሉዓላዊ በሚሆንበት ሰዓት፣ ህግ በሚሰፍንበት ሰዓት፣ ያለምንም ተቃውሞ ህግ ሲሰፍን የዛን ሰዓት ቤተ መቅደሱን በሰለሞን ሰራው። ክብር ለእግዚአብሔር ነው። በሰለሞን ቤተ መቅደሱን የሰራበት ምክንያቱ እስከ ዳዊት ዘመን እስራኤል በከተማነት ሙሉ ራሷን ችላ ዙሪያዋን ጠብቃ ምትኖር ስላልነበረ፣ ሰላም አልነበረች። ዙሪያዋን ሰላም ባልነበረበት ቦታ ላይ የእግዚአብሔር ቤተ መቅደስ በሰላም ስለማይገነባ መጀመሪያ መስራት የነበረበትን እግዚአብሔር ሲሰራ እናየዋለን እንጂ ዳዊት ልቡም ተነሳስቷል። ብዙ ነገሮችን አዘጋጅቷል። ወርቁን ምናምን የሚያስፈልጉትን ነገሮች ሁሉ አስቀምጧል ለመስራት። ነገር ግን በእግዚአብሔር ፕሪንሲፕል መርህ መሰረት መሆን የነበረበት ነገር ያን ሁሉ አንድ ካረገ በኋላ የእስራኤልን ህዝብ አንድ ካረገ በኋላ ወደ አንድነት ካመጣ በኋላ ሰለሞን ስለ ጦርነት አልነበረም የሚያስበው። ሁሉ ነገር ሰላም ነው። ምንም በዛ በኩል ልክ እንደው ጠቅላይ ሚኒስትር ዘምዘም ያሉት እንትኖች የጠመንጃቸውን ይጣሉ አልገቡም። በሚቀጥለው ቀን ስትሰሙ ኮሎኔል እንትና ገባ ይባላል። ዶክተር ብርሃኑ እንትኑን ብሎ ታንኩ ከዛሬ ጀምሮ ምናምን ምናምን በጣም የሚገርም እንትን እየተካሄደ ስለሆነ ነው። እንደዚህ አይነት ነገሮች ነው በዳዊት ጊዜ የሚያዩት። እነዛ ሁሉ ገብረው ገብረው ኤቭሪ ጦረኛ ታላላቅ የነበሩ ጦረኞች ሁሉ ለዳዊት ገበሩ ገበሩ። ከዛ በኋላ አስገበሩ። ነገር ሁሉ ሲስተካከል ክብር ለእግዚአብሔር ነው። ሁሉም ጻ ሰለሞን ተነስ፣ ይህን ቤተ መቅደስ ስራ፣ ሁሉ ነገር ሬዲ ነው፣ ሁሉ ነገር ተዘጋጅቷል። ሃሌሉያ! ሁሉ ነገር ተዘጋጅቷል። አንድም ከአንተ የምታወጣው ነገር የለም። ወርቅ ተቀምጧል፣ ብር ተቀምጧል፣ ለሁሉ ነገር ምንም ሁሉ ነገር ተዘጋጅቷል። ጀስት ተነስተ ስራ ነው የመጣለት ለሰለሞን የመጣለት እና ምድረ በዳ በምድር ላይ ለሰዎች አስፈላጊ ነው። ግን ምድረ በዳ ላይ እንኖር ዘንድ ፈጽሞ አያስፈልግም። ሌላው የምድረ በዳ መገለጫ ደግሞ ዳዊት ብዙ ጊዜ የሚዘምረው እንደ ዳዊት ምድረ በዳን የተለማመደ ሰው ወዶና ፈቅዶ በሚመስል መልኩ ምክንያቱም እንትናን ቢገልል እኮ እሱ ይገባል። ታውቃላችሁ አይደል? ሳውልን ቢገልል ቢገለው እንደሚገባ አታውቁ? አቅምም ነበረው። ዮናታንም አለለት ልጁ ማለት ነው። እንትና እንደ ነፍሱ ወዶታል አይደል? እንደ ነፍሱ ወዶታል። ስለዚህ አባቱ ኩዴታ ለማድረግ ቢያስብ ዳዊት ምንም ኤቭሪ ነገር እየተስተካከለ ነው። ግን ያችን ምድረ በዳስ እንዴት ይላል? በልጅነቱ ያለፈባት አለች። እንደገና ደግሞ ከዛ በኋላ ደግሞ ማየት የነበረበት ቦታ ስለነበረ ምድረ በዳ ሲሽከረከር ሲዞር ነበር። ስለዚህ ብዙውን ጊዜ በምድረ በዳ ይደሰታል። ስርዓትህን እማርዘኝ ያስጨነከኝ ለመልካም ተሳስቢ መዝሙሮች አሉ። በዚህ ስርዓትህን እማርዘኝ ያስጨነከኝ ለመልካም ሆንልኝ የሚለውን መዝሙር ካውቃቸው እግዚአብሔር እንደዚህ አይነት ቦታ ላይ ሲያስጨንቀን ለበጎ ለመልካም ነው። ስንከርምበት ግን ለክፉ ለመውደቅ ብሎ ለመሞትም ይሆናል። ሁለቱ ነገሮች እንድናስተውል እፈልጋለሁ። የት ጋር ያለ ነው? ምድረ በዳ ነው ያለ ነው? ምድረ በዳ ውስጥ በምን መልኩ ነው ያለ ነው? እንደ እስራኤል ልጆች ባለመታዘዝ እየዞር ነው ያለ ነው? የእነሱ ዙረት የራሳቸው ጉዳይ ነው። እረ በቃችሁ፣ ይህንን ዙረት አለ እግዚአብሔር መጨረሻ ላይ ቢላቸው ቢላቸው አይሰሙም። እዛው እዛው ጋር ናቸው። ይሄን ዙረት በቃ አሁን ተነሱና ወደ ማልኩላቸው። ገና ድሮ ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ አወርሳችኋለሁ ብዬ ወደ ማልኩበት ምድር ትገቡ ዘንድ ይህንን ህዝብ ይዘህ ተሻገር ይላል። ምድረ በዳ ላይ እንድንዘቃ ሁሌ እንድንኖር ስለማያስፈልግ፣ ሁለተኛው የጥማት ምድር ነው የሚለው የእግዚአብሔር ቃል ላይ። ምድረ በዳ ላይ እንደምታውቁት ውሃ የሚባል ነገር የለው። በጣም ጥማት እግዚአብሔር እዛ የሚያስገባል የሆነ ነገር እንድንጠማ። በቃ ጥማት ኃይለኛ ጥማት ውስጣችን እንዲገባ በኃይለኛው እግዚአብሔርን እንድንጠማ ነው። እግዚአብሔርን ነው ጥማቱ ምንድነው? መንፈሳዊ ነገር እግዚአብሔር የሆንን ጽድቅን፣ ቅድስናን፣ በጎነትን እነዚህ በጣም የሚገራርሙ ዝማሬ ላይ ብቻ የምንዘምራቸው በሕይወታችን ላይ ያልተገለጡ ፍሬዎች የምንላቸው በገላትያ ላይ ምናምን ያሉ እነዛ ፍሬዎች እነሱን እንድንጠማ ነው። ከመጠማት የተነሳ ዳዊት እንደተናገረው የጥማት መጠን በጣም የምድረ በዳ ዋላ በጣም ስንጠማ አይቷል፣ ተመልክቷል። ምንድን ነው የሚለው? ዋላ ወደ ውሃ ምንጭ እያለከለከ የተጠማ ሰው በቃ እያለከለከ ምን አይቀር። የዛን አይነት ጥማት ነው እግዚአብሔር የሚለቅብ። ደሳይ እግዚአብሔርን መፈለግ እንደዛ አይነት መጠማት እግዚአብሔር የሰጠው እርሱ የታ ደለሰው እሱ በእውነት እግዚአብሔር ፈልጎታል እሱም እግዚአብሔርን ፈልጎታል በእውነትም እግዚአብሔር መንገድ ውስጥ እየገባ ነው ማለት ነው ጥማት እየመጣበት ያለ ሰው እግዚአብሔርን ከነገር ሁሉ አስቀድሞ የሆነ ነገር ብድግ ሲል የሚያስበው ያንን ነገር ሆነ ከብዙ ነገሮች እየፈለገ የሚሄደው እሱ ሆነ እሱ ሰውዬ በእውነት የታደለ ወደ ምድረ በዳ እግዚአብሔር አስገብቶ ጥማትን መሻትን በጣም በውስጡ መሻትን አስቀምጧል መሻቱ ደግሞ እውነተኛ ትክክለኛ ውሃ ነው የምትጠሙት እዛ ነው ሌላ ነገር አይደለም እዛ ጋር ስትገቡ ውሃ ነው የምትጠማት ውሃ ነው የምታጠቱትና ያንን ትክክለኛው ውሃ የምትጠሙበት ቦታ ይሆናል ግን አንዳንድ ጊዜ ከምድረ በዳ ወጥተው ትክክለኛውን ያንን ጥማት የተጠሙ ሰዎች እግዚአብሔር ቃል ላይ ይናገራል የእስራኤል ህዝቦች ከተሻገሩ በኋላ ኢያሪኮን ካፈረሱ በኋላ አካን የሚባል ሰውዬ ወርቅ ብር ምናምን ሰብስቦ ድንኳን ውስጥ ሲሸኝ ትመለከታላችሁ ይሄ ዓለማዊ ጥማት የዚህ ዓለም ጥማት የዓይን አምሮት የምናምን የሚባሉ ነገሮች እዛ ውስጥም ያለቀቀው ሰው ነው ወጥቷል ተሻግረዋል እዚህ ጋር መጥቶ ግን አይደለም ለራሱ ለእስራኤል ምን ሆነ ጥንቆለ ታስተውሳላችሁ ክፍሉ ላንዱ ብላችሁ ኢያሱ ምዕራፍ 5 ኦኬ ያሽ ብራቫም ሲያው ሰባት ላይ ያለው እስራኤላውያን ግን እርም የሆነውን ነገር ለራሳቸው በመወሰድ በደሉ ይህም ከይሁዳ ነገድ የሆነው አካን የከርሜ ልጅ የአዌር ልጅ የዛራ ልጅ እርም ከሆነው ነገር ወሰደ የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ ይላል አሁን ተሻግረዋል ምድረ በዳ ላይ የተማሩት ነገር አለ አዲስ ትውልድ ነው ይሄኛው ትውልድ ከሙሴ ትውልድ በጣም የተለየ ትውልድ ነው ራእይ ያለው ትውልድ ነው የኢያሱ ትውልድ ራእይ ያለው ትውልድ ነው እነዛኛዎቹ 12ቱ ሲላኩ ምንድነው ያሉት የኤናቅ ልጆች አይተናል እነሱ በጣም ጃይንት ናቸው አን ስራቸው ስለዚህ ብለው ህዝብ አሳመጸ ወዴት እንመለስ ነው ያሉት ወደ ግብጽ እንመለስ አን ስራቸው የራሳቸው ራእይ ደግሞ የእግዚአብሔርን ህዝብ እንደገና ያደከሙ ትውልድ የነበረበት ነው የሙሴ ትውልድ ይልቁንም ህዝቡ ከእግዚአብሔር ይልቅ የኤናቅን ልጆች ታላቅነት የሚሰብኩ ከእግዚአብሔር ይልቅ ያለውን ሲቹዌሽን ከእግዚአብሔር ይልቅ የገጠማቸውን ነገር ምድር ላይ ያለውን ከባድ ነገር ብዙ ነገር ሊሆን ይችላል በሽታ ሊሆን ይችላል ብዙ ነገር እሱን የሚሰብኩ ነበሩ ከዚህ የተነሳ ህዝቡ ደከመ ሳለ እግዚአብሔር ግን በሁለት ልጆች በኢያሱና በካሌብ አስደናቂ ነገር ተናግሮ እንደገና የህዝቡን ልብ አነሳስቶ ወደ ሚቀጥለው ትውልድ ሲመጣ እንመለከታለን የኢያሱ ትውልድ ግን እነዛ ሁለት እንትኖች ሲላኩ ሰጢን በሚባለው ላይ ሆነው ሁለት ሰላዮችን ላኩ ተመልሰው ሲመጡ ግን የተናገሩት ምንድነው ልቡ የህዝቡ ልብ ቀልጧል እግዚአብሔር ህዝቡን ልቡን አጥቶታል ስለዚህ ተነስተን እንሂድ እንወርሳለን ሃሌሉያ እንደዚህ አይነት ጀነሬሽን ነበረ ኢያሱ ይዞ ሄደው ግን እዚህ ጀነሬሽን ውስጥ ደግሞ አንድ አካን የሚባል ሰውዬ የሚገርም ሰው ደግሞ አለ በየትኛው ላይ ሰማይቀባ ማለት ኢቭን በ12ቱ ሐዋርያት ውስጥ ማን አለ ይሁዳ አለ ምንም የማይሳተው ነገር እኚህ በጣም በሚገርም ሜጀር ጀነራሉ ኢየሱስ ሆነበት በጣም አስደናቂ ሌክቸረሩ ኢየሱስ ሆነበት ኃይለኛ ሊደር ሆነበት በኢየሱስ ክርስቶስ ተማሪዎች ውስጥ አንዱ ይሁዳ አይ አትገርሙ ከመጀመሪያ ነው ነው ወጣተ ምናምን አላለ ያው መጨረሻው ሲደርስ ራሱን ገልጦ የሚሆነው ነገር ይሆናል እግዚአብሔር ፈቃድ በሌላ መልኩ ፈጽሞት ይሁዳ ለቆ ሄደ አይደል በሌላው መልኩ በጣም የሚያሳዝነው የእግዚአብሔርን ነገር በዛኛው ሰዓት አንፈጽ ከሱ ጋር ሆነን የእግዚአብሔር ስራ እንስራ ሃሌሉያ ዩ ኖ የእግዚአብሔርን ነገር በእግዚአብሔር ሳይድ ሆነን እንስራ ማክራባ ጃላማስፓ ሮስከለቬዲና ማሃላባ ሩን አላባስከለሬዲያ የእግዚአብሔርን ስራ በእግዚአብሔር ሳይድ ሆኖ መስራት ያዋጣ በዛኛው ሳይድ ሆኖ መስራት ለጊዜው ሊሆን ይችላል ታይሙ ሲደርስ ግን የይሁዳ መጨረሻው ያው ዩ ኖ የይሁዳ መጨረሻ አስተውላችሁታ የት ነው ሄደው ራሱ አንጠለጠለ ረገመ ምን አለ ንስሐ የሌለበት ህይወት የሆነ መጨረሻ ላይ እንደዛ ነው አይደል ማያላ ባስካት ራማያናሞ የእግዚአብሔርን ስራ ብዙን ጊዜ ሰዎች በዛኛው ሳይድ ይዘውታል ልክ እንደ ሰይጣን ሰይጣን ኢየሱስ ክርስቶስን ለመስቀል ቸኩሏል መስቀሉ ላይ ድል እንዳለ አያውቅም መስቀሉ ላይ እግዚአብሔር የዘመናት አጀንዳውን የሚፈጽምበት ቦታ አልመሰለው ወስጆ ከረቸመው እዛ ላይ ግን የምድር መድሃን ሆነ የሰው ልጆች ሁሉ መድሃን ሆነ ሰይጣን በዛኛው ሳይሆን የእግዚአብሔርን ስራ ሰራ ሽልማት የለው የተዘጋጀለት ቦታ ግን የለም የገሃነም ስፍራ ነው እንደዚህ አይነት ስራ በእግዚአብሔር ቤት ውስጥ የሚሰራ ሰው መጨረሻው ለራሱና ለራሱ ብቻ እግዚአብሔር በየትኛው ዘመን በየትኛው ጊዜ ተቸግሮ አያውቅም ቤቱ ተበላሽቶበት አያውቅም ቤቱ ተበላሽቶ እስራኤል ተበላሽታ አታውቅም በእስራኤል ውስጥ ኢየሱስን አውጥቶ ትክክለኛውን ስራ ይሰራል አላማው እሱ ነበራ እግዚአብሔር መጀመሪያ እስራኤል አይደለችም አላማው ቤተክርስቲያን ነች አላማው እስራኤል መንገድ ነበረች ስለዚህ እስራኤሎች የትኛውት እስራኤልን ጳውሎስን ስታነቡት ሮሚ ላይ ያለው 11 9 10 11ን ብታነቡት በጣም ይገርማችኋል ከእስራኤል ጋር የሚከራከረው ነገር አለ ታዲያ እግዚአብሔር እስራኤልን ህግን ዝም ብሎ አይሰጠው እግዚአብሔር ከእንትን ካለ እስራኤልን ከተዋት ለምን ህግ ተሰጠ ምናምን ይላል እንደዛ ከሆነ ተሳስተሃል አርጊመንቱ ከእንትና ጋር እግዚአብሔር ህግ ሰጥቶ በአብርሃም እንትን ጀምሮ የሆነ ቦታ ላይ ተሳስቶ አቅቶት እንዴት ብሎ ነው እንትን የሚቀይረው ዳይሬክሽን ስለዚህ ጳውሎስ ወይ ይሄን አስተምሮን ትተህ ወደ በፊቱ አስተምሮ ወደ ብሉይ ኪዳን ተመለስና እስራኤል እስከ መጨረሻው የእግዚአብሔር ራእይ ነች ብሎ ሲናገር ነው እንትና በጣም በሚገርም ሁኔታ እስራኤላዊ ሆኖ ጳውሎስ በሚገርም ሁኔታ የሚናገረው በጣም የሚገርም የእግዚአብሔር እስራኤል ለሆኑት በክርስቶስ ኢየሱስ ላመኑት ይላል አይደል አዲሷን እስራኤል ሲናገር ስለዚህ እግዚአብሔር አንድ ነገር ልንገራችሁ ስራው ይሰራል ከእንትን የወጣው ዳይሬክሽን እየቀየርኩ ነው እግዚአብሔር ስራውን ይሰራል ያቆመው ዘንድ የሚከለክል አንዳች ኃይልም በሰማይም በምድርም የለም ነገር ግን እነዛ ነገሮች የእግዚአብሔር ነገር ያስቸኩሉ እንደሆነ እንጂ እግዚአብሔር መንገድ ላይ እንቅፋት ሆነው የእግዚአብሔርን ስራ ብሎክ ያደርጉ ዘንድ ፈጽሞ አይችሉም እና አካን በወሰዱት ምክንያት እግዚአብሔር ተቆጣ ምክንያቱም እግዚአብሔር ነው የምድርም የሰማይ ፈራጅ አይደለም እሱን ለማስቆጣት ነው የሚሆነው ነገር ጌሌላ አይደለም እግዚአብሔር ኃጢአት በበዛበት ጊዜ ይቆጣል ስለዚህ እስራኤልን ይመታል ያ ነው ፕሪንሲፕሉ እግዚአብሔር ቸርች ውስጥ ኃጢአት እንድሲል እግዚአብሔር ከዛ ከቸርች ይሄዳል? ኖ ወይ እግዚአብሔር ቸርች እንድትዋል የትም አይሄድም። በደሙ ይዋጃት ነው ቸርች፣ ደሙ የገበረላት ነች። ማንም ያመጣት የመሰረታት ምናምን ምናምን እጋጋ ምናምን ተሰባስበው ምናምን ነገር ሰብስበው እንትን ያሏት አይደለችም። እግዚአብሔር ልጁን ኢየሱስ ክርስቶስን ከሰማይ ሰማያት አውርዶ ያመጣት ያዳናት ፎርም ያደረጋት ነች ቤተክርስቲያን። ስለዚህ እግዚአብሔር ለጥቂት ጊዜ ምናልባት ነገሮች ሊከሰቱ ይችሉ ይሆናል። በአካል ምክንያት ተሸነፉ፣ ጦር ሲወስዱ እምሽክ ነው ያሉት። በጣም በሚገርም ሁኔታ እንዳለ ኧረ ተው ሲባል ኖ ኖ ኖ ብለው ዘራፍ ምናምን ብለው ሄዱ። እምሽክ አንድም ሳይቀር ምንድን ነው ጌታ ሆይ ብሎ እንደገና ተንበረከኩ። ተንበርክከው ሲጠይቁ ምንድን ነው እርም ቤት ውስጥ አለ አካል። ከዛ በኋላ እስቲ ፈለግ ተብሎ አውጫጭ፣ በዛን ጊዜ እንደዚህ አይነት እንትን ልምድ ነበራቸው እያሉ እያሉ ሲሄዱ አካል ላይ ተደረሰ። አካል ላይ ሲደርሱ በጣም የሚገርም እዚህ ጋር ምን አረግነት የሚላለ ለምንበላችሁ ሰባት ኢያሱ 25 ላይ ከ22 ጀምሮ ነበር። በዚህ ጊዜ ኢያሱ መልክተኞችን ላከ፣ እነርሱም ወደ ድንኳኑ ሮጡ። በዚያም ብሩ ከታች ሆኖ እቃው እንደተቀበረ አገኙ። ከድንኳኑም አውጥተው ኢያሱና እስራኤላውያን ሁሉ ወዳሉበት አምጥተው በእግዚአብሔር ፊት አኖሩ። ኢያሱም ከመላው እስራኤል ጋር ሆኖ የዛራ ልጅ አካንን ብሩን ካባውን የወርቁን ቡችላ ወንዶችን ሴቶችን ልጆች የከብቱን መንጋ አህዮቹን በጎቹን እንዲሁም ድንኳኑን የእርሱ የሆኑን ሁሉ ወደ አኮር ሸለቆ አስወሰደ። ኢያሱም እንዲያለውን መከራ ለምን አመጣህ? እነሆ ዛሬ በአንተ ላይ እግዚአብሔር መከራ ያመጣብሃል አለው። ከዚያም እስራኤል በሙሉ በድንጋይ ወገሩት፣ የቀሩትም እንዲሁ ከወገሩ በኋላ በእሳት አቃጠሏቸው። በአካል ላይ እስከዛሬ ድረስ የሚታየው ታላቅ የድንጋይ ቁልል ከመሩበት። ከዚያም እግዚአብሔር ከአስፈሪ ቁጣው ተመለሰ። ስለዚህ ከዚያን ጊዜ ጀምሮ ያ ስፍራ የአኮር ሸለቆ ተባለ። ከዚያ በኋላ የጋይ ከተማ ተሸንፎ የነበረው የጋይ ከተማ ተደመሰሰ። እናመሰግናለን በመካከላችን ስለነበርክ። እግዚአብሔር የዘላለም አምላክ ሆይ የሚገባንን እና የጊዜውን ነገር ስለተናገርከን፣ እግዚአብሔር የዘላለም አምላክ ሆይ ማድረግ ያለብንን ማድረግ የሌለብንን ነገር ስላሳየን ስምህ ለዘላለም የተባረከ ይሁን። እግዚአብሔር ሆይ አንድ ነገር ለምንሃለሁ፣ እያንዳንዳችን በግላችን አንተን መፈለግ በኢየሱስ ስም ይሁንልን።